ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ከመስታወት አረጋው ጋር ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን።
ሰላም እንደምናመሻችሁ። በምሽቱ ዝግጅት በቅድሚያ ወደ ባህር ዳር እናመራለን። ከሁለት ዓመት በፊት በባህር ዳር ከተማ ለተቃውሞ ወጥተው ሕይወታቸውን ያጡና የአካል ጉዳት የደረሰባቸውን ነዋሪዎችና ቤተሰቦችን ለመርዳት የከተማዋ ወጣቶች ባደረጉት የገንዘብ ማሰባሰብ 2.2 ሚሊዮን ብር ለመሰብሰብ ችለዋል።
እነዚህን በእኛ ስትሉ ነው ዋጋ የከፈላችሁ ብለን ሀሳባችን የምንገልጽላቸው በምን መንገድ ነው በማለት ከሀሳብ አንስተው ድጋፍ እናሰባስብና እስቲ የምንጠይቅበት መንገድ እነሱን የምናይበት መንገድ እንፈልግ ብለው ሀሳቡን አነሱ። እግዚአብሔር የተመሰገነ ይሁን። አዲስ አበባ ያሉ ባለሀብቶች ያለምንም ማቅማማት ይህን የተባለውን 2.2 ሚሊዮን ብር ከ10-15 ከማይሆኑ ግለሰቦች አግኝተዋል።
በሌላ ዘገባ የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ አመራር አባላት ትናንት ምሽታም አዲስ አበባ ገብተዋል።
በሰላማዊ ሁኔታ የሚገኝበት ከሆነ ወደ ጦርነት የሚገባበት ምንም አይነት ሁኔታ የለም። ስለዚህ ወደ ሀገር ገብተን ህዝባችን ማወያየትና መታገል ኦልሬዲ የራሱ የድርጅቱ ውሳኔ ነው።
የትግራይ ክልላዊ መንግስት የኢትዮ ኤርትራ የሰላም ስምምነትን እንደሚደግፍ ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል አስታወቁ።
እንከባበር ነው የተባለ መልእክቱ ስ ነው። ተከባብረን ሀገራችን ወደፊት መሰዳት ነው። ካልተከባበርንስ ልንበታተን ነው። ለመበተን ስለተፈለገ አይደለም። ይህ በዛ ከሄደ ግን ችግር አለው። ለዚህ ነው እንከባበር የሚለው መልእክት የተላለፈ። የእኛ አቋም ተከባብረን እንኖር ነው። ትግላችንም የትግራይም እንደዛ ነው። በእኩልነት የምንኖርባት አገር ነው የምንፈልገው ነው። አንድ የበላይ አንድ ወደታች የሚባል አናውቅም።
በአዲስ አበባ ለጠቅላይ ሚኒስትር አብይ አህመድ በተሰናዳ የህዝብ የድጋፍ ሰልፍ ላይ ፈንጅ አፈንድተዋል በሚል የተጠረጠሩ ሰዎች ላይ አቃቤ ሕግ ክስ አደራጅቶ እንዲያቀርብ የመጀመሪያ ደረጃ ፍርድ ቤት ፈቀደ የሚሉ ዘገባዎችንም ይዘናል።
ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ኢትዮጵያ ለአባይ ግድብ ግንባታ አዲስ ስራ አስኪያጅ ሾመች። ባለፈው ሐምሌ 19 ቀን በተገደሉት ዋና ስራ አስኪያጅ ስመኘው በቀለ ቦታ ምክትላቸው የነበሩት ኤፍሬም ወልደ ኪዳን ናቸው የተሾሙት።
በሰኔ 16ቱ የጠቅላይ ሚኒስትር አብይ አህመድ ድጋፍ ሰልፍ ላይ የቦምብ ጥቃት ሰንዝረዋል ተብለው በተጠረጠሩ ሰዎች ላይ አቃቤ ሕግ ክስ አደራጅቶ እንዲያቀርብ የፌዴራል መጀመሪያ ደረጃ ፍርድ ቤት ተረኛ ችሎት ፈቅዷል። የአዲስ አበባ ችሎት ኮሚሽነርን ጨምሮ የሌሎችን የፖሊስ መኮንኖች ዋስትና ጉዳይ ለመወሰን ለነገ ቀጠሮ ይዟል።
የጸረ ሙስና ዘመቻዬ ከብዙ ወዳጆች ጋር የሚያጣላኝ ቢሆንም አላቆምም ሲሉ የኬንያው ፕሬዚዳንት ኡሁሩ ኬንያታ ተናገሩ። የኬንያው ፕሬዚዳንት ኡሁሩ ኬንያታ ይህንን የተናገሩት መንግስታቸው ሙስናን ለመዋጋት የጀመራቸውን እርምጃዎች እንደሚቀጥል ባስታወቁበት ወቅት ነው።
የሶሪያ ሽምቅ ተዋጊዎች ይዞታ በሆነው ኢድሊብ ክፍለ ሀገር ውስጥ በሚገኘውና የጦር መሳሪያ ማከማቻቸው መሆኑ በታመነበት ስፍራ በደረሰ ፍንዳታ የሞቱት ሰዎች ቁጥር ወደ 69 ከፍ ማለቱን አንድ የሶሪያው ጦርነት ተቆጣጣሪ አስታወቀ። ዋና ቢሮውን ብሪታንያ ውስጥ ያደረገው ይኸው የሶሪያ ሰብአዊ መብት ተቆጣጣሪ ቡድን በሰጠው መግለጫ ትላንት እሁድ ቱርክ ድንበር አቅራቢያ ባለችው ሳራማዳ ከተማ አጠገብ በደረሰው ፍንዳታ በርካታ ሰዎች እንደተጎዱና የሟቾቹም ቁጥር ሊጨምር እንደሚችል አስታውቋል።
ባለፈው ሳምንት የኢንዶኔዥያን ላምቦክ ደሴት በመታው ኃይለኛ ርዕደ ምድር የሞቱት ሰዎች ቁጥር 430 በላይ መድረሱ ተገለጠ። የሞቱና የቆሰሉ በአጠቃላይ በሆነው የአደጋ በክትትል ወቅት ፍለጋው እንደቀጠለ በመሆኑ የሟቾች ቁጥር ሊጨምር እንደሚችል የኢንዶኔዥያ የአደጋ መከላከያ ሚኒስቴር ያወጣው መግለጫ አክሏል።
ታይዋን ውስጥ በሚገኝ አንድ ሆስፒታል ላይ በደረሰ ቃጠሎ 9 ሰዎች ሞተው ሻንጋይ ውስጥ ደግሞ የተሰቀለ ማስታወቂያ ወድቆ 3 ሰዎችን ገድሏል። በዚሁ ቴፒ ቲዋዋኒ ውስጥ በደረሰው ቃጠሎ ሌሎች 15 ሰዎችም መቆሰላቸው ታውቋል።
በስተመጨረሻም የዩናይትድ ስቴትስ መንግስት ከጣለብን ማዕቀብ የበለጠ ብልሹ የመንግስት አስተዳደር ኢኮኖሚያችንን ጎድቶታል ሲሉ የኢራኑ የበላይ መሪ አያቶላ አሊ ሆመኔ በዛሬው ዕለት መናገራቸው ተሰማ። የምሽቱ ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ።
Gambino VOA.
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዘርና
እኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
Gambino VOA, let's cross boundaries together.
በቀዳሚው ዘገባችን ወደ ባህር ዳር ነው የምናመራው። ከሁለት ዓመታት በፊት በባህር ዳር ከተማ ለተቃውሞ ወጥተው ሕይወታቸውን ያጡና የአካል ጉዳት የደረሰባቸውን ነዋሪዎችና ቤተሰቦችን ለመርዳት የከተማዋ ወጣቶች ባደረጉት የገንዘብ ማሰባሰብ 2.2 ሚሊዮን ብር ለመሰብሰብ ችለዋል። አስቴር ምስጋናው ከአማራ ክልሏ መዲና እንደዘገበችው ነሐሴ 1 ቀን 2008 ዓ.ም ተመረተ በተካሄደው የተቃውሞ ሰልፍ ተጎጂ ለሆኑ እርዳታው ትናንት ተሰጥቷል።
ከሁለት ዓመት በፊት በሀገሪቱ የተንሰራፋው ቅጥ ያጣ የመልካም አስተዳደር ችግር፣ ስራ አጥነት፣ ሙስና፣ የሰብአዊ መብት ጥሰት ያንገበገባቸው የባህር ዳር ከተማ ወጣቶች ነሐሴ 1 ቀን 2008 ዓ.ም ነበር የተቃውሞ ድምጻቸውን ለማሰማት አደባባይ የወጡት። ታዲያ በዚህ ዕለት በርካቶች ቆሰሉ፣ ጥቂቶቹ ሞቱ። ያኔ ልጃቸውን ያጡ እናት ዛሬ የሚያነባሉ።
ረተወጥት ተውልዬ ረተው አልኩት። እንግዲህ ጀመርሽ ዝም በይ አንቺ ምንም አልሆን አለኝ። ዝር ቀረ።
ወጣት ዮናስ ጋሻው ነሐሴ 1 ቀን 2008 ዓ.ም የተካሄደውን የተቃውሞ ሰልፍ አንተነህ ያቀናበርከው ተብሎ ታስሮ እንደነበርና ለጆሮ የሚከብድ የሰብአዊ መብት ጥሰት እንደደረሰበት ነግሮናል።
ፓራዛይድ ነው ለሄኛው አክቹአሊ አይታጠፍም ግን ቀኝ ግሬ ይሄም እንደምታዩ ቫይብሬት ያደረገ ነው።
ወይዘሮ የትነበርሽ መንግስቱ የ70 አመት ሽማግሌ ናቸው። ልጃቸው ይታይ ካሳ የቀን ስራ እየሰራ ነበር የእለት ጉርሳቸውን የሚሸፍንላቸው። ይታይ ዛሬ የለም። እናትም እስካሁን ያነባሉ።
እንዴት የበባጃጁ እንዴት ቀዱ ስራ ያለ ትምርቱን ጀርሶ ትምርት ቀረበት ያኑ ነበር የሚጠውር ምንም የለው። እጭንጫትዬ ለቀመ ለበላብት እየሰጠ እጃችን ብር ያመጣልኛል። ቀለብም ገዛሁ ነበረ። ምን ይሸሸጋል? ለትዳር አልበቃ ገና ድጋድግ ሲል
7 የባህር ዳር ከተማ ወጣቶች ኮሚቴ በማቋቋም ገቢው ለተጎጂ ቤተሰቦችና የአካል ጉዳት ለደረሰባቸው ወገኖች የሚውል የገቢ ማሰባሰቢያ ፕሮግራም በቅርቡ አካሂደው ነበር። በዚህም ከባህር ዳር ከተማ ነዋሪዎችና የክልሉ ተወላጆች ከሆኑ ባለሀብቶች 2.2 ሚሊዮን ብር ሊሰበሰብ መቻሉን የኮሚቴው አባል አቶ በዛብህ ጥሩነህ ተናግረዋል።
እነዚህን በእኛ ስትሉ ነው ዋጋ የከፈላችሁ ብለን ሐሳባችን የምንገልጽላቸው በምን መንገድ ነው በማለት ሐሳብ አንስተው ድጋፍ እናሰባስብና እስቲ ምን ጠይቅበት መንገድ እነሱን የምናይበት መንገድ እንፈልግ ብለው ሐሳቡን አነሱ። እግዚአብሔር የተመሰገነ ይሁን። አዲስ አበባ ያሉ ባለሀብቶች ያለምንም ማቅማማት ይሄን የተባለውን 2.2 ሚሊዮን ብር ከ10-15 ከማይሆኑ ግለሰቦች አግኝተዋል።
ትላንት በተደረገው የድጋፍ ስነ ስርዓት ላይ 79 የአካል ጉዳተኛ ለሆኑ ለእያንዳንዳቸው የ15000 ብር 24 ህይወታቸውን ላጡ ቤተሰቦች ደግሞ ለእያንዳንዳቸው የ30000 ብር ገንዘብ በድምሩ ለ103 ሰዎች ድጋፍ ተደርጓል። ስለተደረገላቸው ድጋፍ እነ ዮናስ እንዲህ አመስግነዋል።
በጣም ከጎንሽ ሰው እንዳለ ነገም ከነገም በኋላ አልተጎዳንም። እንደዛ አይነት ጭላንጭል ማየት እንደዛ አይነት ባለሀብቶች በዚህ ሰዓት ከእንደዚህ ከፖለቲከኛ ጎን መቆማቸው ለኔ ትልቅ እርካታ ነው ያለኝ።
በዚህ ዝርዝር ውስጥ ስማቸው ያልተካተቱ ነገር ግን የጉዳቱ ሰለባ የሆኑ ሰዎች ካሉ እስከ ነሐሴ 25 2010 ድረስ ህጋዊ መስረጃ ይዘው ወደ ከተማ አስተዳደሩ በመሄድ መረጃና እርዳታ ማግኘት እንደሚችሉ ኮሚቴዎቹ ይናገራሉ። ትላንት በተደረገው የድጋፍ ስነ ስርዓት ላይ አዲሱን የባህር ዳር ከተማ ከንቲባ አቶ ሙሉቀን አየንን ጨምሮ የሃይማኖት አባቶችና የሀገር ሽማግሌዎች ተገኝተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
የተከታተላችሁ የምትገኙት የጋቢና ቪኦኤ ዝግጅታችን ነው። ወደሚቀጥለው ዘገባችን እናልፋለን። የተናጥል ተኩስ አቁም ማድረጉን ያስታወቀው የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ አመራሮች ትላንት ማምሻውን አዲስ አበባ ገብተዋል። ወደ ሀገር ውስጥ ገብተው በሰላማዊ መንገድ ለመታገን የወሰኑት ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ በርካታ ለውጦች እየታዩ በመሆናቸው እንደሆነ የድርጅቱ ቃል አቀባይ ገልጸዋል። ሻንጣችንን ይዘን የመጣ ነው፣ አንመለስም ሲሉም ተናግረዋል። የኦብነግ ውሳኔ ለተጀመረው የለውጥ ጉዞ ትልቅ አስተዋጽኦ ያበረክታል ያሉት ደግሞ የመንግስት ኮሚኒኬሽንስ ጽህፈት ቤት ሚኒስትር ዴኤታ አቶ ካሳሁን ጎፌ ናቸው። እስክንድር ፍሬው ተከታዩን ዘገባ ልኳል።
ነፍጥ አንግቶ ለአመታት ከመንግስት ጋር የተዋጋ በበርካታ ጉዳዮች ላይም የመረረ ተቃውሞ ሲያሰማ የቆየ ድርጅት ነው የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ። በተለያዩ ጊዜያት በሶማሌ ክልል ለተፈጸሙ ጥቃቶችም ኃላፊነት የወሰደባቸው አጋጣሚዎች ነበሩ። ከ11 አመታት በፊት በሚያዚያ 1999 በተፈጸመ ጥቃት 65 ኢትዮጵያውያንና 9 የቻይና የነዳጅ ፍለጋ ሰራተኞች ሲገደሉ የድርጊቱ ፈጻሚ እኔ ነኝ ሲል ኃላፊነት መውሰዱ ከነዚህ አጋጣሚዎች መካከል ይጠቀሳል። የኢትዮጵያ መንግስትም እስከ ቅርብ ጊዜ ድረስ ኦብነግን ከኦነግና ግንቦት ሰባት ጋር በአሸባሪነት ፈርጆት ቆይቷል። ዛሬ ግን ሌላ ቀን ነው። የኦብነግ ከፍተኛ አመራሮች ትናንት ማምሻውን አዲስ አበባ ገብተዋል። ዛሬ ግን ሌላ ቀን ነው። የኦብነግ ከፍተኛ አመራሮች ትናንት ማምሻውን አዲስ አበባ ገብተዋል። ከአንድ ወር በፊት በአስመራ በተካሄደ ጉባኤ ወቅታዊውን የኢትዮጵያ ሁኔታና ቀጣይ የትግል ስልቶችን መገምገማቸውንና አገር ውስጥ ለመግባት መወሰናቸውን ነው የድርጅቱ ስራ አስፈጻሚ ኮሚቴ አባል ሻለቃ አሊ ሳሚሬ ሲጋድ ለአሜሪካ ድምጽ የተናገሩት። እዚሁ አዲስ አበባ ካሉበት በስልክ ያነጋገርኳቸው ሻለቃ ሳሚሬ ሲጋድ እንደሚሉት ትናንት የተኩስ አቁም ስምምነት ያወጁት ወደ አገር ቤትም የተመለሱት ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ እየታዩ ባሉ ለውጦች ምክንያት ነው።
በተለይ ዶክተር አብይ ከመጡበት በኋላ አንስቶ ብዙ ለውጦች ታይተዋል። ብዙ እስረኞች ተለቀዋል። ብዙ የሰብአዊ መብት ድርጅቶች የተለያዩ ሀገራት ክፍሎች እንዲገቡና እንዲቀሳቀሱ ተደርጓል። በተለይ አሸባሪ ተብለው የተፈረጁትን ድርጅቶች እንደ ኦብነግ እንደ ኦነግ እና እንደ ግንቦት ሰባት አይነቶቹ የኢትዮጵያ መንግስት ሚኒስትሮች ምክር ቤት ከአሸባሪነት አውጥቶ ተወካዮች ምክር ቤት ደግሞ ከወራት በፊት ከአንድ ወር በፊት ነበረ ይህንን ነገር ያጸደቀውና ከአሸባሪነት ያወጣን ወደ ሀገራችን መግባት እንደምንችል ደግሞ እዛ ላይ ታንክ ተደርጓል። ብዙ እስረኞች ተለቋል። በተለይ ደግሞ ለብዙ አመታት አስርተ አመታት በላይ ታይቶ የት እንዳሉ የማናውቃቸው የኦብነግ ከፍተኛ አመራር እስረኞች ተለቋል እና በሺር መፍታል እና አብዲክሪም ሙሴ ተለቋል። ኮማንደሮቹ የሰላም ጥሪ ደግሞ ቀርቦልናል። ያ ሰላም ጥሪ ተግባር ላይ ለማዋል እንድችል ያንም ውሳኔ አስተላልፈናል።
ኦብነግ በሰላማዊ መንገድ ኢትዮጵያ ውስጥ ለመንቀሳቀስ ትግሉን እዚሁ አገር ውስጥ ሆኖ ለማድረግ ወደ አገር ውስጥ ገባ ማለት ይቻላል? አሁን ባላችሁበት ሁኔታ ነው ወይስ ገና ለድርድር ነው የገባችሁት?
እኛ እኮ አንመለሰም። ሻንጣችን ይዘን ነው ያመጣ ነው። ከህዝብ ወይም ከሀገር ውጭ ሆነ መታገል እንደማያወጣ ነው እኛ እንትን የምንለው። አያወጣም ደግሞ ህዝባችን ውስጥ የሆነን ነው መታገል ያለብን እና ለመብታቸውና ህዝባችን ውሳኔ እዚህ ውስጥ የሆነን ነው መታገል ያለብን። ኦልሬዲ ባለፈው ከአንድ ወር በፊት ነበር አስመራ ላይ ያካሄድ ነው የድርጅቱ ሶስተኛ መስረተ ጉባኤ። ብዙ ወደ 300 በላይ አባላት ከተለያዩ ሀገራት ተወጣጥቶ ነው እዛ የተገናኙት። የወሰነው ውሳኔ በሰላማዊ ሁኔታ የሚገኙበት ከሆነ ወደ ጦርነት የሚገባበት ምንም አይነት ሁኔታ የለም። ስለዚህ ወደ ሀገር ገብተን ህዝባችን ማወያየትና መታገል ኦልሬዲ የራሱ የድርጅቱ ውሳኔ ነው። እሱም ተግባር ላይ እናውለዋለን።
የኢትዮጵያ መንግስት በበኩሉ ኦብነግ የደረሰበት ውሳኔ ለአገሪቱ የሚጠቅም ትልቅ እርምጃ መሆኑን አስታውቋል። ለኦብነግ የልዑካን ቡድን አቀባበል ያደረጉት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዴታ አቶ ካሳሁን ጎፌ አክለው እንዳሉት ይህ መንግስት ለተለያዩ የፖለቲካ ኃይሎች ያቀረበው ይፋ ጥሪ እያገኘ ያለው ምላሽ ማሳያ ነው።
እንግዲህ መንግስት በሀገራችን የዲሞክራሲ ምህዳሩ መጥበቡን በስፋት ከገመገመ በኋላ በሀገር ውስጥ ሆነ በሀገር ውጭ የሚንቀሳቀሱ የተፎካካሪ ፖለቲካ ፓርቲዎች ወደ ሀገራቸው ገብተው ሰላማዊ እና የሰለጠነ የፖለቲካ ትግል እንዲያደርጉ ይፋዊ ጥሪ አቅርበዋል። ይህንን ጥሪ ተከትሎ ከተለያዩ የተለያዩ ብሔሮችን የሚወክሉ የፖለቲካ ፓርቲዎች ገብተው በሰላም እየተንቀሳቀሱ ይገኛሉ። ከኦነግን ጨምሮ የተለያዩ ፓርቲዎች ናቸው ሲገቡ የነበሩት። በተለይ ኦነግና ኦብነግን በተመለከተ በሽብር ክሱ የተከሰሱ ፓርቲዎች ስለነበሩ የሽብር ክሱ እንዲነሳላቸው በተወካዮች ምክር ቤት አሸባሪ ድርጅትነት እንዲፋቁ ተደርጎ ፍረጃው እንዲነሳ ተደርጎ ኦነግም ከመንግስት ጋር ያለውን ድርድር ጨርሶ ወደ ሀገር ለመግባት ወስኗል። ዛሬና ነገ ውስጥ የሚገባ ነው የሚሆነው። በተመሳሳይ ኦብነግም የቀረበለትን ጥሪና ለጥሪው በጎ ምላሽ በመስጠት ወደ ሀገር ለመግባት ወስኖ ትናንትና ማታ የኦብነግ ቃል አቀባይና ከሳቸው ጋር ያሉ ሌሎች የስራ አስፈጻሚ ኮሚቴ አባላት ወደ ሀገር ገብተዋል።
ተኩስ አቁሙ ዩኒላተራል ነው የሚለው የተናጠል ነው የሚለው የኦነግ የተኩስ አቁም አሁን ያደረገው የተኩስ አቁም ይሄ ማለት ከኢትዮጵያ መንግስት ጋር በተደረገ ውይይት በቃ በአጠቃላይ የተኩስ አቁም ታውጇል ከሚል ጋር ትንሽ ይለያል እና ይሄ እንዴት ነው የሚታየው በእናንተ?
ዝርዝር የስምምነቱ ላይ በሂደት መግለጫ የሚሰጥበት ነው የሚሆነው። ለጊዜው ግን የተናጠል ተኩስ ማቆም ስምምነት አውጆ ነው ወደ ሀገር እየገባ ያለው። ይሄ ለሀገራችን ትልቅ እርምጃ ነው። ለተጀመረው የለውጥ መንገድም የለውጥ ጉዞም የራሱ አስተዋጽኦ እንደሚያበረክት ይታመናል። ሀገራችን በጦርነት የምታመስ ሀገር ሳትሆን ዜጎቿ ለዚች ሀገር ይበጃል በሚሉት የፖለቲካ ሀሳብ ዙሪያ የሚከራከሩበት አውድ የሚከፍት አዲስ መንገድ አዲስ የሰለጠነ አግባብ በመሆኑ በመንግስት በኩል የተኩስ አቁም ውሳኔያቸውን እያደነቅን በቀጣይ ግን ወደ ሀገር ሲገቡ ከመንግስት አካላት ጋር እየተወያዩ ቀጣይ እርምጃዎች ምኖሩ ነው የሚሆነው።
አቶ ካሳሁን ድርድር ስምምነቱ ወደፊት ይገለጻል ሲሉ የተፈረመ ስምምነት አለ ማለት ነው? ውይይቶች ነበሩ? ውስጥ ውስጡን የተካሄዱ የተፈረሙ አሉ?
በዛ ደረጃ የለም። ነገር ግን ይፋዊ በመንግስት በኩል ጥሪ ቀርቦላቸዋል። ያንን ጥሪ አክብረው ነው የገቡት። ሀገር ውስጥ ሲገቡ ግን ውይይቶች ይኖሯቸዋል ከመንግስት ጋር ስፔሻሊ ከነሱ ፓርቲ ጋር በሚኖረው ጉዳይ ላይ ለመወያየትም ነው የገቡት። የውይይት ቀጣይ ውይይቶችም እየተመቻቹ ነው ያሉት። በዋናነት ከፌዴራል መንግስትና ከክልሉን ከሚመራው ገዢ ፓርቲ ሶዴፓ ጋር በቅርቡ እንደሚወያዩ ነው የሚጠበቀው። መድረኩ የሚመቻች ነው የሚሆነው።
ከዚህ በፊት የነበሩ ልምዶችን እናንሳ። አንዳንድ ፓርቲዎች ኦነግን ኦብነግን ጨምሮ ወደ አገር ውስጥ ገቡ ይባልና ሌሎች ሰዎች ውጭ አሉ፣ አይ አንድ ክንፍ ነው የገባው እኛን ሙሉን ድርጅታችንን የሚወክሉ ሰዎች አልገቡም በሚል እንደዚህ አይነት ተጣጋባዎች እነሱ ነበረ ከዚህ በፊት። አሁን ግን በትክክል ኦብነግ የኦጋዴን ብሔራዊ ነጻ አውጪ ግንባር ለበርካታ ዓመታት ውጭ ሆኖ በትጥቅ ትግል አማራጭን ወስዶ ሲንቀሳቀስ የነበረው አገር ውስጥ ገብቷል ማለት እንችላለን?
በደንብ እንችላለን። ኦብነግ ከአንድ ቀን በፊት የተኩስ ማቆም ስምምነቱን ገለጸ። ሁለተኛው ቀን ወደ ሀገር ነው የገባው የነሱ ልዑካን ቡድን አባላት ናቸው። የተወሰነ አካል በግለሰብ ደረጃ ሊቀሩ ይችላሉ። ነገር ግን ፓርቲው ወደ ሀገር የሰላም መንገዱን መርጦ ገብቷል ብሎ በመናገር የሚያስደፍር ሁኔታ ነው ያለው።
ከዚሁ ከሶማሌ ክልል ጋር በተያያዘ ዜና የክልሉ ገዢ ፓርቲ የሶማሌ ሕዝብ ዲሞክራሲያዊ ፓርቲ ሶዴፓ አዲስ ሊቀመንበር መርጧል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ አህመድ ሽዴ ናቸው የፓርቲው ሊቀመንበር ሆነው የተመረጡት። ሰሞኑን ዋና ከተማዋን ጅጅጋን ጨምሮ በተለያዩ የሶማሌ ክልል ከተሞች በተፈጠረ ብጥብጥ ንጹሃን ዜጎች መገደላቸው፣ አብያተ ክርስቲያናት መቃጠላቸው፣ በርካታ ንብረትም መውደሙ ይታወሳል። ለተፈጠረው ችግር ዋናው ምክንያት የክልሉ አመራር እንደሆነም ሲገለጽ ቆይቷል። አሁን የተደረገው ሽግሽግም የተፈጠረውን ችግር ሊቀርፍ እንደሚችል የፌዴራል መንግስቱ እምነት ነው። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዴታ አቶ ካሳሁን ጎፌ ይህንኑን ያንጸባረቁት
እንግዲህ የሶዴፓ የስልጣን ያደረጉት ስልጣን ሽግሽግና ያጋጠመውን ቀውስ የገመገሙበት አግባብ በዋናነት ለኢሶዴፓ የሚታወቅ ጉዳይ ሆኖ እንደ ፌዴራል መንግስት ክልሉ ሰላም እንዲሆን ክልሉ እንደየትኛው ነዋሪዎቿ ለነዋሪዎች ምቹ የሆነ ክልል እንዲሆን ይፈልጋል። የህግ የበላይነት የተከበረበት ክልል እንዲሆን ይጠበቃል። ያን ለማድረግ በዋናነት ብልሽቱም የአመራር ብልሽት ነበረ። የአመራር ብልሽቱን ለማስተካከል ኢሶዴፓ ማጋጠመው ችግርም ሆነ ከችግር ለመውጣት የሚደረገው ጥረት ላይ የአንበሳ ድርሻ ያለው በመሆኑ ሰሞኑን ሰፋፊ ውይይቶች እያደረጉ ነው ያሉት በማዕከላዊ ኮሚቴ ደረጃ። የአመራር ሽግሽግም አድርገው ክቡር አቶ አህመድ ሽዴን የኢሶዴፓ ሊቀመንበር አድርገው መርጠዋል። ስለዚህ ያጋጠመውን ችግር ሊቀይር የሚችል የአመራር እርምጃ ነው የወሰደው ብሎ መገምገም ይቻላል። ስለዚህ ይህንን መንግስት ይደግፋል ማለት ነው። እንደተባለው ይሄ ግጭት ሳይፈጠር አካባቢው ለብጥብጥነት ርምስ ሳይጋለጥ ነገሮች መልክ እንዲይዙ የፌደራል መንግስት የበኩሉ ሚና ሲያደርግ ቆይቷል። ነገር ግን ከስልጣን አታይ ብልሽት ጋር በተያያዘ አመራሩ እንደ ሀገር ያለውና እንደ ህዝብ ያለው ነገር ከማስቀደም ይልቅ ስልጣን አታዩ ሲበላሽ ያጋጠመ ችግር ነው ብሎ መውሰድ ይቻላል። ዝርዝር ጉዳዮች ከጉዳቱ ጋር የተያያዘ የክልሉ መንግስት መግለጫ ይሰጣል ተብሎ ይጠበቃል። በእኛ በኩል ግን በአሁኑ ወቅት የኢትዮጵያ ሶማሌ ክልል የሰላም ሁኔታ ወደ ነበረበት ሁኔታ ተመልሷል። ቀጣይ የማረጋጋትና መልክ የማስያዝ ስራዎች ግን ኢሶዴፓ ራሱ ኃላፊነት ወስዶ እንደሚሰራ ነው የሚጠበቀው።
አብዛኛውን ጊዜያቸውን በፌዴራል መንግስት የተለያዩ ኃላፊነቶች ያገለገሉት አህመድ ሽዴ ከሶማሌ ክልል ገዢ ፓርቲ ሶሆዴፓ ወጣት አመራሮች አንዱ ናቸው። ጠቅላይ ሚኒስትር ዶክተር አብይ አህመድ የለውጥ ሀዲድ ውስጥ ባስገቡት የኢትዮጵያ ፖለቲካ ውስጥም ቀዳሚ ሚና እንዳላቸው ይነገራል። በርካቶች ከለውጡ ደጋፊዎች ጎራ ይመድቧቸዋል። ከጠቅላይ ሚኒስትሩ የቅርብ ሰዎች እንዳንዱም ይቆጥሯቸዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። አስተያየቶቻችሁን ፌስቡክ አት ቪኦኤ አማሪክ ላይ እንቀበላለን፣ እንድታደርሱን እንጋብዛለን። ወደ ተከታዩ ዘገባችን ስናልፍ የትግራይ ክልላዊ መንግስት የኢትዮ ኤርትራን የሰላም ስምምነት እንደሚደግፍ ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል አስታወቁ። በኢትዮጵያ ውስጥ ያለው የፖለቲካ ለውጥም ሁሉም በእኩልነት የሚመለከትና የሚያሳትፍ ሊሆን እንደሚገባውም ምክትል ርዕሰ መስተዳደሩ ተናግረዋል። ከመቀሌ ሙልጌታ ጽብሀ ዝርዝሩ እንልኳል።
የትግራይ ክልል ምክትል ርዕሰ መስተዳድርና የህዝባዊ ወያነ ሓርነት ትግራይ ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል በወቅታዊ ጉዳዮች በሰጡት መግለጫ በትግራይ ክልል የተለያዩ አካባቢዎች የተካሄደው ሰላማዊ ሰልፍ የህዝቡ ስነ ስርዓት አክባሪነት ያሳየ ነበር ብለዋል። በመቀለ ከተማ በተካሄደው ሰልፍ የብዙዎቹን መነጋገሪያ የሆነው ያለን እድል መከባበር ካልሆነ መበታተን ነው የሚል ሀሳብ በአሁን ጊዜ ጭቆና የሚቀበል ማህበረሰብ እንደሌለና መከባበር መቅደም እንዳለበት ለመግለጽ መሆኑን ተናግረዋል።
እንከባበር ነው የተባለ መልእክቱ እሱ ነው። ተከባብረን ሀገራችን ወደፊት እንውሰዳት ነው። ካልተከባበርንስ ልንበታተን ነው። ለመበተን ስለተፈለገ አይደለም። ይህ በዛ ከሄደ ግን ችግር አለው ነው። ለዚህ ነው እንከባበር የሚለው መልእክት የተላለፈው። የእኛ አቋም ተከባብረን እንኖር ነው። ትግላችንም የትግራይም እንደዛ ነው። በእኩልነት የምንኖርባት አገር ነው የምንፈልገው ነው። አንድ የበላይ አንድ ወደታች የሚባል አናውቅም።
ሀሳቡ በዋናነት ለመከባበር ትኩረት በማድረግ የተጠቀሙበት መሆኑም አስምረውበታል። በኢትዮጵያ ያለውን ለውጥ ህወሓት አደናቃፊ ነው የሚል ሀሳብ ይነሳል ለሚል ጥያቄ የሰጡት ምላሽም ይህ የፖለቲካ ማጭበርበር ነው ብለዋል። በኢህአዴግ ውስጥ የተሻለ ለለውጥ የተጓዘ ድርጅት ካለ እርሱም ህወሓት ነው ብለዋል። የዚህ ማሳያም በኢህአዴግ የተካሄደውን ግምገማ የህወሓት አካሄድ ለሌሎች ተሞክሮ እንደሚሆን ሌሎቹ ድርጅቶች ገልጸውታል፣ ለታሪክም በድምፅ ተቀርጾ ያለ ነው ብለዋል። ምክትል ርዕሰ መስተዳድሩም ህወሓት እንደ ድርጅት ህግን ባከበረ ስርዓቱን በተከተለ መንገድ ነው ለውጥን ለማምጣት ጥረት እያደረገ ያለውም ሲሉ ተናግሯል።
መሻሻልም ካለ አሻሽለን ለውጥ እናምጣ፣ አፈረካክሰን አይደለም ወይ ምንም የለም በሚል አይደለም፣ የጨለማ ዘመን ነው በሚል አይደለም። በዓለም በፈጣን እድገቷ የምታወቅ አገር እኛ ብቻ ሳይሆን ማለት ነው ሌሎችም የመሰከሩበት አጥፍተህ ለውጥ አመጣለሁ ልትል አይችልም። ስለዚህ ያለውን እውነታ ይዞ መሄድ ላይ ነው ችግሩ ያለው።
በመቀለ ከተማ የተደበቁ ሰዎች አሉ። መቀለ እንዴት መደበቂያ ትሆናለች ብለው የሚናገሩ ሰዎች አሉ። ለዚህስ የእርሱ አስተያየት ምንድን ነው ተብለው ተጠይቋል። ለዶክተር ደብረጽዮን መቀለ እንደ ሌሎች ከተሞች ማህበራዊና ኢኮኖሚያዊ እንቅስቃሴ የሚካሄድባት ከተማ እንጂ መደበቂያ ዋሻ አይደለችም ያሉት ዶክተር ደብረጽዮን የፈለገ ሰው ግን መኖር የሚችልባት ከተማ ነች ብለዋል። ነገር ግን ሰርቆ በዚህ ከተማ መኖር የሚችል የለም። የሰረቀ ካለም ራሳችን ለማጽዳት ስንል ለሕግ እናቀርበዋለን ሲሉ ተናግሯል። በኢትዮጵያና ኤርትራ ሰላም ጉዳይ አስመልክቶ በሰጡት አስተያየትም ለሰላም ሂደቱ ውጤታማነት ሕዝቡን ባሳተፈ መልኩ መሄድ እንዳለበት የድርጅታቸውን አቋም መሆኑም ገልጿል። በአሁኑ ጊዜም አንዳንድ በድንበር አካባቢ ያሉ ሰዎች መገናኘት ጀምሯል። ወታደሮችም ጭምር እየተገናኙ ናቸው ብለዋል። ከዚህ ውጭ ግን ህወሓት የሰላም ሂደቱ እንደማይፈልግ በማስመሰል የተቀረጸውን ምስል ትክክል አይደለም ያሉት ዶክተር ደብረጽዮን ከመነሻውም ጀምሮ የሰላም ሂደቱን እንዲጀምር አስቀድሞ ለኢህአዴግ አጀንዳ ያቀረበው ህወሓት ነው ሲሉ ተናግሯል። የሰላም ሂደቱ ህወሓት አይደግፈውም የሚል ጥርጣሬም በኤርትራ መንግስት አመራሮችም እንደነበረም አንስተዋል።
ኤርትራ መሪዎችም ሳይቀር ያነሳውታል። ግን ይሄ የሚገርም አይደለም። የሀገሩ እንኳን ጥያቄ ስልጣን አንስቶ እነሱም ትፈልጋላችሁ ይህን ሰላም እስከ ማለት መሄድ ግራ የሚያጋባ ነው። ከመነሻው ሲገለጥላቸው እነሱም ግልጽ ሆነላቸው። ባለፈው ሰልፉ ሲገለጥ ደግሞ የበለጠ ለሁሉም ከጫፍ ጫፍ ህዝብ ተሰልፎ ሰላም እንፈልጋለን። አሁንም የግድ ነው ህዝቡ ያልተሳተፍበት የሚባል ነገር ሰላም ማምጣት፣ ይሄ ብዙ ደም የተፋሰሰበት ህዝብ ወደ ሌላ ደም መፋሰስ ማስገባት ማለት ነው።
በዚህ ወር መጨረሻ ይካሄዳል ተብሎ የሚጠበቀው የህወሓት 13ኛ ድርጅታዊ ጉባኤም ዝግጅት እየተደረገ መሆኑም ዶክተር ደብረጽዮን ተናግረዋል። ለአሜሪካ ድምጽ ራዲዮ ሙልጌታ አጽብሃ መቀለም።
እየተከታተላችሁ የምትገኙት የአማርኛ ድምጽ ሬዲዮ ጋቢና ቪኦኤ ዝግጅታችን ነው። ወደ መጨረሻው ዘገባችን የምናልፈው በአዲስ አበባ ለጠቅላይ ሚኒስትር አብይ አህመድ በተሰናዳ የህዝብ ድጋፍ ሰልፍ ላይ ፈንጅ አፈንድተዋል በሚል የተጠረጠሩ ሰዎች ላይ አቃቤ ሕግ ክስ አደራጅቶ እንዲያቀርብ የመጀመሪያ ደረጃ ፍርድ ቤት ፈቀደ። የፌዴራሉ ፍርድ ቤት የአዲስ አበባ ፖሊስ ምክትል ኮሚሽነርን ጨምሮ የሌሎች የፖሊስ መኮንኖችን የዋስትና ጉዳዮች ለመወሰን ለነገ ቀጠሮ ይዟል። መለስካቸው አማሃ ከአዲስ አበባ ተከታዩን አድርሶናል።
ሰኔ 16 ቀን 2010 ዓ.ም በመስቀል አደባባይ የአዲስ አበባና የአካባቢዋ ሕዝብ ለጠቅላይ ሚኒስትር አብይ አህመድ ድጋፍ ባሳየው ትዕይንት ላይ የቦምብ ጥቃት በመሰንዘር የተጠረጠሩ ሰዎችን ጉዳይ ፖሊስ ምርመራውን አጠናቆ ለጠቅላይ አቃቢ ሕግ አስረክቧል። በዚሁ መሠረት ጥላሁን ጌታቸው የተባለ ተጠርጣሪ ቦምቡን በማፈንዳት፣ ብርሃኑ ጃፋር ደግሞ ቦምቡን ለጥላሁን ጌታቸው በመስጠትና ሌሎችን ተጠርጣሪዎችን በመኪና ወደ መስቀል አደባባይ በማጓጓዝ ተጠርጥረዋል። አቃቢ ሕግ ከፖሊስ የተረከበውን የምርመራ ውጤት መሠረት በማድረግ ክስ አደራጅቶ ለማቅረብ የ15 ቀን ጊዜ እንዲሰጠው ፍርድ ቤቱን ጠይቋል። ተጠርጣሪዎቹ በበኩላቸው የዋስ መብታቸው ተጠብቆላቸው ጉዳያቸውን በውጭ ሆነው እንዲከታተሉ ጠይቀዋል። ፍርድ ቤቱ የሁለቱንም ወገን ክርክር አዳምጦ የተጠርጣሪዎቹን የዋስ መብት ጥያቄ በማለፍ ክሱን በሰባት ቀናት ውስጥ አደራጅቶ እንዲመሰርት አዟል። ተጠርጣሪዎቹም በማረፊያ ቤት ይቆዩ ብለዋል። ጥቃቱ በተፈጸመበት ዕለት በቸልተኝነት የተጠረጠሩት የአዲስ አበባ ፖሊስ ኮሚሽን ምክትል ኮሚሽነር አቶ ግርማ አሰፋን ጨምሮ 11 የፖሊስ መኮንኖችም ፖሊስ ምርመራውን ማጠናቀቁን ጠቅላይ አቃቤ ሕግ ገልጾ የተጠርጣሪዎቹን የዋስትና መብት እንደማይቃወምም ገልጿል። ፍርድ ቤቱም በተጠርጣሪዎቹ የዋስትና ጥያቄ ላይ ብይኑን ለመስጠት ለነገ ጠዋት 3 ሰዓት ቀጥሯል። ሰኔ 16 ቀን 2010 መስቀል አደባባይ ተደርጎ በነበረው የድጋፍ ሰልፍ በተሰነዘረው ጥቃት የሁለት ሰዎች ሕይወት ማለፉና በመቶዎች የሚቆጠሩ ሰዎች ከባድና ቀላል የአካል ጉዳት እንደደረሰባቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
እንግዲህ የዛሬው የጋቢና ፕሮግራማችን ወደዚሁ ወደ መጠናቀቁ ተዳርሷል።
አዎ፣ ፌስቡክ አት ቪኦኤ አማሪክ ላይ በትዊተርም እንደዚሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
ስናስተናግዳችሁ ያመሸነው እኔ መስታወት አድራጋውና
ሄኖክ ሰማእግዜር ነን። ዝግጅታችንም በቴክኒክ የመራልን ዳን ብራውን ነው። መልካም ምሽት። በነገው ጉዞ እንገናኝ።
ኩን ራዲዮ ሰገሌ አሜሪካቲ